ቻው በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን አድማጮቻችን። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 10 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችን እንሆ ተጀመረ።
ፕሮግራሞቻችንን እናስተዋውቃችሁ። የሕዝብ ተወካዮች ምክር ቤት ሚኒስትሮች ሹመት ዛሬ ጸድቋል።
እነዚህ በአሁኑ ሰዓት በሚኒስትርነት የታጩ የተከበሩ የክልል ፕሬዚዳንት ሆነው የሚያገለግሉ ሰዎች ናቸው።
የመንግስት ረዳት ተጠሪ ሚኒስተር ዴታ አቶ ጫላ ለሚን ሰማናቸው። በሌላ በኩል በቀድሞው የኦሮሚያ ክልል ፕሬዚዳንት ለማ መገርሳ ምትክ አቶ ሽመልስ አብዲሳ ተሹመዋል። ዝርዝር ዘገባ አለን።
ኢትዮጵያና ኤርትራ የሚያገናኘው የሁመራ አማሃጀር መስመር ዛሬ ጠዋት ተዘጋ ተብሏል። ዘገባ አለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉ። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በአፍሪካ የአራት ቀናት ጉብኝት ያደረጉት የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ በትናንት የአይቨሪ ኮስት ውሏቸው በሴት ሥራ ፈጣሪዎች ጉባኤ ላይ ተገኝተው ተናግረዋል። የምርምርና ጥናቶች ውጤቶች ሁሉ እንደሚያሳዩን የሴቶችን የወሳኝነት አቅም የሚገነቡ ማኅበረሰቦች ይበልጥ ሰላማዊና የበለጸጉ ናቸው ብለዋል። ሚስ ትራምፕ በሴቶች የንግድ ባለቤቶች፣ የማኅበረሰብ አደራጆች፣ ፖለቲከኞችና ተማሪዎች ለተሞሉ አዳራሽ በማደግ ላይ ያሉ ሀገሮች ሴቶችን አቅም ለመገንባት በሚል አባታቸው ፕሬዚዳንት ዶናልድ ትራምፕ ባለፈው የካቲት ያወጁትን የ50 ሚሊዮን ዶላር እቅድ ለማስጀመርና ለማበረታታት ወደ ኢትዮጵያና አፍሪካ የተጓዙት ኢቫንካ ትራምፕ እቅዱ በመጪዎቹ 6 ዓመታት ውስጥ የ50 ሚሊዮን ሴቶችን አቅም እንደሚገነባ በአይቮሪ ኮስቱ የሴት ሥራ ፈጣሪዎች የገንዘብ ውጥን ጉባኤ ላይ ተናግረዋል።
የሊቢያው አፈንጋጭ ጄኔራል ሀሊፋ ሀፍታር ኃይሎች ዋና ከተማይቱ ትሪፖሊ ለመቆጣጠር ውጊያ ከጀመሩ ወዲህ እጅግ ብርቱ የተባለ ጦርነት እየተካሄደ መሆኑን የተባበሩት መንግስታት ድርጅት የሊቢያ ልዑክ ጋላን ሳላሜ አስታወቁ። በዛሬ ውጊያ ቢያንስ 5 ሲቪሎች መገደላቸውንና ቁጥሩ የበዛ ሰው መቁሰሉን የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱያሪክ ተናግረዋል። የተባባሰው ከባድ መሳሪያዎች ተኩስና ቦታ ያለየ ድብደባ የሲቪሎችን መኖሪያ አካባቢዎች፣ ትምህርት ቤቶችና መሰረተ ልማቱን እያወደሙ መሆናቸውን የገለጹ የሊቢያው የመንግስታቱ ድጋፍ ሰጪ ልዑክ ክስ አሰምቷል። የአስቸኳይ ጊዜ የሰብአዊ እርዳታና አገልግሎቶች በውጊያው አካባቢ ለተጠመዱ አካባቢዎች እንዲደርሱ የዋና ጸሐፊው ልዑክ ጋሳን ሳላሜ የዓለም አቀፍ አሸማጋዮች አቤቱታ ማቅረባቸውን ቀጥለዋል ብለዋል።
የሰሜን ኮሪያው ፕሬዚዳንት ኪም ጁንግ ኡንና የሩሲያው አቻቸው ቭላድሚር ፑቲን በያዝነው የአውሮፓ ወር መጨረሻ ሞስኮ ላይ ለመገናኘት አቅደዋል። የሁለቱ መሪዎች ስብሰባ እቅድ ከክሬምሊን የወጣው ፒዮንግያንግ እጅግ ኃይለኛ የተባለ አረር አዘል ስልታዊ የጦር መሳሪያ መሞከሯን ካሳወቀች በኋላ ነው። ስለ ሁለቱ መሪዎች መነጋገሪያ ጉዳዮች ከሞስኮ የወጣ ዝርዝር ማብራሪያ ባይኖርም ስብሰባው ግን ከረጅም ጊዜ ጀምሮ ሲታሰብበት የቆየ መሆኑን ባለሥልጣናቱ አመልክተዋል። ሰሜን ኮሪያን ኒኩሌር ትጥቋን ለማስፈታት በሚል በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና በኪም ጆንግ ኡን መካከል ሁለት ዙር ስብሰባ የተካሄደ ቢሆንም ጉዳዩ እስካሁን ያለ መፍትሄ እንደተንጠለጠለ ነው።
በአውሮፕላን አደጋ ሕይወታቸውን ያጡ መንገደኞችና የኢትዮጵያ አየር መንገድ ሰራተኞች የ40ኛ ቀን የህልፈተ መታሰቢያ ተደረገላቸው። ከ2000 በላይ የሚሆኑ የቢሾፍቱ ከተማ ወጣቶች በበጎ ፈቃደኝነት ተነሳስተው አውሮፕላኑ በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በምትገኘው ሀማቁን ጥሽለይ ቀበሌ በመገኘት ከተጎጂ ቤተሰቦችና ከአካባቢው ነዋሪዎች ጋር ሀዘናቸውን ገልጸዋል። ወጣቶቹ አደጋው ከደረሰበት ቀን ጀምሮ ሀዘናቸውን ሲገልጹ ለነበሩ የአካባቢው ነዋሪዎች የትምህርት ቁሳቁስ እርዳታ አድርገዋል። በቦታው ከቀይ መስቀል ማህበር ጋር በመተባበርም ደም ለግሰዋል። በአርባ ቀን ህልፈት መታሰቢያ ስነ ስርዓቱ ላይ የተገኙት የአደጋው ተጎጂ ቤተሰቦች በበኩላቸው በተወካያቸው በኩል እንደገለጹት ለአካባቢው ነዋሪዎች ትምህርት ቤት ወይም ጤና ጣቢያ እንደሚያሰሩ ጥቆማ ሰጥተዋል። በስነ ስርዓቱ ላይ በተለያዩ እምነቶች የሃይማኖት አባቶች ተገኝተው የማጽናኛ መልእክትም አስተላልፈዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ዝግጅታችን ነው። አድማጮች በመግቢያችን ላይ ወደ አስተዋወቅናችሁ ዜና ነው የምናልፈው። በዛሬው ዕለት መደበኛ ስብሰባ ያካሄደው የሕዝብ ተወካዮች ምክር ቤት 3 የሚኒስቴር መስሪያ ቤቶች ሹመትን አጽድቋል። የቀድሞ የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስተር ሆነው ተሹመዋል። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ የመከላከያ ሚኒስተር ሲሆኑ ለመከላከያ ሚኒስቴር ሚኒስትርነት በቅርብ ተሹመው የነበሩት አይሻ መሐመድ ደግሞ የምህንድስና ባለሙያ ናቸው። የከተማ ልማትና ኮንስትራክሽን ሚኒስቴር ተደርገው ተሹመዋል። ሚኒስትሮች ሲቀያየሩ ምክንያቱ አብሮ ቢገለጽ ተገቢ ነበር የሚል ጥያቄ ከምክር ቤቱ አባላት ተነስቶ ነበር። የመንግስት ረዳት ተጠሪ ሚኒስትር ዴታ ጫላ ለሚ ለዚህ ጥያቄ ምላሽ ሰጥተዋል።
እነዚህ በአሁኑ ሰዓት በሚኒስትርነት የታጩ የተከበሩ የክልል ፕሬዚዳንት ሆነውም ያገለገሉ ሰዎች ናቸው። በአሁኑ ሰዓት የሚፈለገው ትልቁ ነገር በክልል ደረጃ ሲደረግ የነበረው ለውጥ አገራዊ ለውጡን ደግሞ በተሻለ ቁመና ላይ ሆኖ እንዲቀጥልና ለውጡን ተሻጋሪ እንዲሆን ለማድረግ በተለይ ከህዝብ የሚነሱ የተለያዩ ቅሬታዎች አሉ። የፌዴራል መንግስቱ መጠናከር መቻል አለበት። የህግ የበላይነት መከበር መቻል አለበት። ፌዴራል መንግስት በአስፈላጊ ቁመና ላይ መገኘት መቻል አለበት ተብሎ ከታሰበ በፌዴራል መንግስት ደረጃ ያለ የለውጥ ኃይል ማጠናከር የግድ ያስፈልጋል ተብሎ
በጨፌ ላይ በሂደቱ ጨፌ ሹመት የሚቀርበው መሪ።
በሌላ በኩል በዛሬው ዕለት በአስቸኳይ የተሰበሰበው የጨፌ ኦሮሚያ በአቶ ለማ ምትክ አቶ ሽመልስ አብዲሳን ፕሬዚዳንት አድርጎ መርጧል። ዘጋቢያችን ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው አቶ ሽመልስ አብዲሳ ብቸኛ እጩ እንደነበሩ ተናግረዋል።
በጨፌ ላይ በሂደቱ ጨፌ ሹመት የሚቀርበው መሪ ድርጅቱ የራሱን እጩ ያቀርብና የራሱን እጩ ካቀረበ በኋላ በእጩ ላይ ነው ምክር ቤቱ ውይይት የሚካሄዱት። ስለዚህ በዚሁ መሰረት ሁሉን ሂደቶች በፓርቲው ካጠነቀቀ እና ሁሉን ከጨረሰ በኋላ ነው እጩ የሚሆነውን ሰው አንድ ሰው የሚያቀርበው ለጨፌ እና በዚሁ መሰረት እሳቸው ብቻ ለጨፌው ቀርበው ጨፌውም ውይይት ካደረገበት በኋላ አድርጓል።
በሹመቱ በጸደቀበት ወቅት በጨፌ ኦሮሚያ ምክር ቤት አባላት የተነሳው አጠቃላይ ጉዳይ ለልዩነት የሚጋብዝ ሳይሆን ለሀገር ከማሰብ በመነጨ ለውጡን እንዴት ወደ ተሻለ ደረጃ እናራምደው የሚል ብቻ ነበር ብለዋል።
እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ራዲዮ። ኢትዮጵያና ኤርትራን የሚያገናኘው የሁመራ አምሃጀር መስመር ዛሬ ጠዋት መዘጋቱን የሰቲት ሁመራ ከተማ ከንቲባ አቶ ገብረ መድን ዮሐንስ ለአሜሪካ ድምፅ ተናግረዋል። ሙልጌታ አጽባ በጉዳዩ ላይ አጭር ዘገባ ልኮልናል።
ጥሩ እንቅስቃሴ ነበር፣ በየጊዜውም ግንኙነት ነበረን። አምሃጀር ወይም እዛ አካባቢ ያሉ የአስተዳደር አካላትም ከህዝብ አካላትም የኤርትራ ህዝብ እየመጣ እንቅስቃሴ ነበረ እና የህዝብ ለህዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ? ለምንድን ነው ብላነ የጸጥታ ኃይሎችም ስለነበሩ እዛ አካባቢ አይ ከላይ ነው ትእዛዝ የተሰጠን፣ ስለዚህ በኢትዮጵያ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ። ኤርትራም የኤርትራ ተሽከርካሪዎች ወደ ኢትዮጵያ መግባት አይችሉም።
በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ ሀገራቸው እንዲሻገሩ ተፈቅዷል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ፣ የህዝብ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረመድህን በአሁን ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክቷል። ለእግረኞች ግን መግባትና መውጣት ተፈቅዷል ሲሉ ተናግሯል። የኢትዮጵያና ኤርትራ ድንበር ያለ ቡሬና አሰብ ሌሎች ተከፍተው የነበሩ ሁሉም የድንበር መስመሮች ዳግም ተዘግቷል። የሁመራ ኡም ሐጀር መስመር ባለፈው ታህሳስ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የአማራ ክልል የምግብ ዋስትናና አደጋ መከላከል ማስተባበሪያ ፕሮግራም ጽህፈት ቤት ለእርዳታ የተላከውን እህል አንቀበልም አለ ተብሎ ሰሞኑን በማህበራዊ ሚዲያ የተሰራጨው ወሬ አንድ ግለሰብ የፈጠረውን ስህተት በተቋም ደረጃ መፈረጅ ነው ብለዋል። ይህ ያሉት ዘገባ የአማራ ክልል በተለያዩ አካባቢዎች ያሉ አርሶ አደር ገበሬዎች የበቆሎ ምርት ለተፈናቃዮች አሰባስበው ከላኩ በኋላ በዛው አካባቢ አንቀበልም ተብሎ ሜዳ ላይ ተበትኗል መባሉ ከተገለጸ በኋላ ነው። አስቴር ምስጋናው ዘገባ አላት።
ትላንት በማህበራዊ ሚዲያ ሰፊ መነጋገሪያ ሆኖ ያመሸው በባህር ዳር ዙሪያ ወረዳ በአራት ቀበሌዎች የሚገኙ ነዋሪዎች በክልሉ ላሉ ተፈናቃዮች እርዳታ ይሆን ዘንድ 72 ኩንታል በቆሎ አሰባስበው ለክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽህፈት ቤት ይልካሉ። ሆኖም ግን በጽህፈት ቤቱ ኃላፊነት ወስዶ የሚረከብ አካል ባለመገኘቱ በቆሎውን እንዲያስረክብ የተላከው ሹፌር በቅጥር ግቢው ውስጥ በቆሎውን በትኖት ሄደ የሚል በፎቶግራፍ ከተደገፈ ማስረጃ ጋር ወሬው ተሰራጨ። ጉዳዩን ለማጣራት በቆሎውን ለማስረከብ ከተላከው ኮሚቴ መካከል አንዱ ነበርኩ ወዳለው ግለሰብ ወደ አቶ መለስ አለባቸው ስልክ ደወልኩ።
ከአራት ቀበሌ ነው ጭነን ያመጣ ነው። ከአራት ቀበሌ ጭነን አምጥተን ካመጣን በኋላ መገፋፋቶች ነበሩ ውስጥ ላይ ማለት ነው። የተውም እንትኑ አጋጣሚ ዋና ናት ይወጥቷል። 9:20 ነበር የደረሱ ኦልሬዲ 9:30 እዛ በኋላ ለረጅም ሰዓት አቆሙ። ጎንደር ይዛችሁ ስዱ ምናምን አይነት ነገር ማለት ነው። እዛ እኛ ጎንደር አንወስድም፣ አንደኛ ስለምንን ሹፌሩም በእርዳታ ነው ዞልን የመጣ ለምን ነው አራት ቀበሌ ገብቶ ማለት ነው። ስለዚህ እኛ ጎንደር ስለማነት ተረከቡና ማለ የማወርዳት ስትል መልስል ያ ሰውዬ ቶሎ ቶታን ተራ የሚባለው ማን ነበር የሚባል ሰው እያለ በረጅም ሰዓት እኛ እዛ ውስጥ እየተቸጋቸለ ቶሎ ነወጣ። እዛ ሹፌሩም ሲጠየቀው ባካቸው ተረከቡን፣ እኔም ባላፍ እየደወለልኝ ነው ለስለሆነ ባካቸው ተረከቡ ሲለው ጥሎት ወጣ። ሹፌሩ ዘርግፎታል፣ እኛ ስንወጣ ዘርግፎታል።
የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽህፈት ቤት የህዝብ ግንኙነት ዳይሬክተር አቶ እያሱ መስፍን ችግሩ መከሰቱን አምነው ስህተቱ የተፈጠረው በግለሰብ ደረጃ እንጂ በተቋም አይደለም ይላሉ።
በግለሰቦች ቸልተኝነት ሊፈጠር ይችላል። ይህም ግን ተቋሙ ዝም ብሎ የሚያየው ጉዳይ አይደለም። ለማስተካከል ስራ ይሰራበታል። በቆሎን አውርዶ በትኖ መሄድ ግን እኔ የመፍትሄው አካል ከመሆን አንጻር በስሜታዊነት ግለሰቦች የፈጠሩት ችግር እንደሆነ እንጂ ተቋሙ ከዚህ በፊትም በሰው ሰራሽ የተፈጥሮ አደጋ የተጋለጡ ወገኖችን በመደገፍና በማቋቋም በተሻለ ሁኔታ ስራ እየሰራ ያለ ተቋም ነው።
አቶ እያሱ አያይዘውም ማህበራዊ ሚዲያን ተጠቅመው መረጃ የሚያሰራጩ ግለሰቦች ቁንጽል ሀሳብ ይዘው ሳይሆን ሙሉ መረጃ በመያዝ ሚዛናዊ ዘገባ ቢያሰራጩ መልካም ነው ይላሉ።
ሹፌሩ ማሽላውን በብስጭት እንደበተነውና አግባብነት ያለው ስራ እንዳሰራ ማመናከት ነበረበት፣ ሚዛናዊ አድርጎ ማለት።
በአሁኑ ሰዓት የተከሰተውን ችግር ከተለያዩ ሴክተር መስሪያ ቤቶች የተውጣጡ ኮሚቴዎች በተገኙበት በውይይት ተፈቷል ይላሉ አቶ መለስ አለባቸው።
ዛሬ ገብተን ኮሚሽነሮችም ሆኖችም ነበሩ መጥተው አጠቃላይ ጽህፈት ቤት ኃላፊውም ነበረ። ግለሰቡ ላይ እንደሆነ ግለሰቡን ባለበት መተማመን ደርሶን ያው ሙሉ በመጣው ልክ ተረከቡን። አስለቅመው ምን ብለው ማለት ነው እነሱም አድረክ የገቢ ደረሰ የመጃችን አላሁነኛ ሶስተክላ ዙሮ ዙሮ።
ይህ በእንዲህ እንዳለ ችግሩን ፈጥሯል ወደ ተባለው ግለሰብ ስልክ በተደጋጋሚ ብሞክርም ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ይቀጥላል። ከ8 ዓመት በፊት ተከስቶ በነበረው ድርቅ በሆሮ ጎደራ ወለጋ ሁመራ ወረዳ መስፈራቸውን የሚናገሩ ሰዎች ቦታው ለእርሻ ምቹ ባለመሆኑ ለችግር መዳረጋቸውን ተናግረዋል። የ8 ቤተሰብ አስተዳዳሪ መሆናቸውን ለአሜሪካ ድምፁ ዘጋቢ ናኮር መልካ የነገሩት አቶ ሁሴን መሐመድ ችግሩ እጅግ የከፋ መሆኑን ጥቆማ ሰጥተዋል።
የደረሰብን ችግር አንደኛ የእርሻ መሬታችን 8 ዓመት ጨርሰን 9 ዓመት ይዘናል። ሁለተኛ ደግሞ ውሃ ለሰውም ለከብትም የሚሆን ውሃ በማጣት ነው። እዚህ አካባቢ ያለው ችግር እስከ 30-40 ኪሎ ሜትር ድረስ ነው ውሃ የሚገኘው ማለት ነው። ዚያም ምንጭ እዚህ ቁጭ ብለን መንግስትን እየጮህን ስን እስከ ፌደራል ድረስ ሆናል። ሶስት መንግስት ነው እኛ ላይ ያለፈው እንደ ኦሮሚያ ማለት ነው። በችግር አንጻር ወደዚህ የመጣነው ጊዜ መንግስት እንዳሁ ሊቀጣን እና ወደ እስር ቤት እንዳለ ሰው ነው ያለ ነው።
በእርሻ መሬት እጦትና እነሱም ሆኑ ከብቶቻቸው የሚጠጡት ንጹህ ውሃ ባለመኖሩ መንግስት ድጋፍ ሲያደርግላቸው መቆየቱን አስታውሰው ሴቶችና ህጻናት በምግብ እጥረት ህይወታቸው እያለፈ ነው ይላሉ።
በፊት ላይ ደርሶባቸው ሴቶቹ ወደ ከአስር በላይ ሴቶች ናቸው ያለፉብን። በእርግዝና ጊዜ የምንከራተቱ ምንምኖት የሌላቸው ብዙ ናቸው። እንዳሁም መጥቶ በአይን ብታይ ነው የዓለም ራሱ እንዲያለን የምንፈልገው። ህጻናት ደግሞ ከሰላሳ እስከ አርባ የሚሆኑ ህጻናት ናቸው የሞቱብን። የተሟላ ምግብ በማጣት ነው እና ሁለተኛ ደግሞ ሲታመሙ ገንዘብ ያለው ከስራ ሰርቶ ገንዘብ ያለው አቅም ቤት ያሳክማቸዋል። ገንዘብ ያጣው ደግሞ ያው እነዛ ልጅ ህጻናቶች ያው እዛ ያልቃሉ ይሞታሉ ማለት ነው።
በምግብ እጥረት እንደሞቱ በምን አወቁ እርሶ?
ያብጣሉ ልጆቹ አባብቶ ነው በቃ እንደዚሁ ግንታቸው እግራቸው ከእግር እስከ ጭንቅላታቸው ድረስ አባብቶ ነው የሚሞቱት።
2003 ዓ.ም ላይ በቀበሌው የሰፈሩት አባወራዎች ቁጥር 719 ሲሆን በአሁኑ ጊዜ ግን 574 አባወራዎች ስር የሚተዳደሩ 2622 ሰዎች ብቻ ናቸው የቀሩት ያሉት አቶ ሁሴን፣ ሌሎቹ በችግር የሞቱና የጠፉ ናቸው ሲሉ ገልጸዋል። የልጆቻቸው አባት ቤተሰባቸውን ማስተዳደር ባለመቻላቸው ትተዋቸው እንደጠፉ የሚናገሩት ወይዘሮ ቀቡላ ሼካ ምግብም ሆነ ንጹህ ውሃ ለማግኘት ስለሚቸገሩ ለበሽታ እየተጋለጡ መሆኑን ለቪኦኤ ተናግረዋል። ወይዘሮ አይሻ መጁድን በበኩላቸው ደረሰብን የሚሉትን ችግር እንዲህ ያብራራሉ። መንግስት ሌላ ለእርሻ የሚሆን ቦታ እንዲያሰፍራቸው ወይም ተገቢውን ትኩረት ሰጥቶ የሚረዱበትን ሁኔታ እንዲያመቻች ጠይቀዋል። ችግሩን በመረዳት ድጋፍ እያደረጉላቸው መቆየታቸውን የሚናገሩት የወረዳው አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታመነ ገመቹ 2003 ዓ.ም ላይ ሰዎቹን ያሰፈረ የኦሮሚያ እርሻና ተፈጥሮ ሀብት ቢሮ መሆኑን አስታውሳል። የወረዳው አስተዳዳሪ አቶ ኤልያስ ቃሲም በበኩላቸው የቅሬታ አቅራቢዎቹ ችግር በዘላቂነት እንዲፈታ ጥረት እያደረጉ መሆኑን ጠቅሞ ተከታዩም ብለዋል።
ከነዱራ ብሻኒስ
ከዚህ በፊት ውሃም በውሃ ማጠራቀሚያ ይቀርብላቸው ነበር። ያንን የውሃ ማጠራቀሚያ የክልል ውሃ ቢሮና የአደጋ ስጋት ለምን እንዳስቆመባቸው አናውቅም። አሁን 2 ዓመት አልፎታል ከተቋረጠ። እነዚህ ሰዎች ተረስተዋል ማለት ይቻላል። የእነሱ ችግር ላይ በዞን ደረጃ 2-3 መክረናል፣ ለበላይ አካልም አሳውቀናል። እነዚህ ሰዎች ወደ ሌላ ቦታ ስለሚዛወሩ የክልሉ አደጋ ስጋት አመራር ከዚህ በኋላ አይረዱምም እያለን ነው። እነዚህ ሰዎች ራሳቸውን እንዳልቻሉ ግን እየነገርናቸው ነው።
ጉዳዩ ይመለከታቸዋል የተባሉት የኦሮሚያ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪ ዛሬ ከሰዓት በጉዳዩ ዙሪያ ማብራሪያ ለመስጠት ቃል ከገቡልኝ በኋላ ገጠመኝ ባሉት አስቸኳይ ጉዳይ ለዛሬ እንደማይመቻቸው በጽሁፍ መልእክት አሳውቀውኛል። ሌላው ጉዳዩ የሚመለከታቸው የአደጋ ስጋት ዝግጁነት ስራ አመራር ኮሚሽን አመራሮች ጋር በተደጋጋሚ ብደውልም የቪኦኤ ዘጋቢ መሆኔን ጠቅሼ የጽሁፍ መልእክት ብልክላቸውም ምላሽ ላገኝ አልቻልኩም። እንዳገኘው ይዤ የምመለስ ይሆናል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ወደ አሜሪካ የሚመጡ ስደተኞች ከሚገጥሟቸው ፈተናዎች አንዱ በቋንቋ አለመግባባት ነው። ቋንቋውን የሚያስተምሩ ተቋማት የሚያስተምሩበት ሂደት ውስብስብነትና ውድነቱ ለስደተኞች የበለጠ ፈተና ይሆንባቸዋል። በኮሎራዶ የሚገኝ በስራው የተሸመ ኢንተር ካምባዮ የማህበረሰብ ማዕከል ግን ከበጎ ፈቃደኛ መምህራን ጋር በመሆን በቋንቋ ረገድ ስደተኞችን ለማገዝ እየሰራ ነው። የሼሊ ችለንደርን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል።
በጎ ፈቃደኛዋ መምህርት ዲፓ ማካውሌ በአሜሪካ ኮሎራዶ ግዛት በሚገኝ ኢንተር ካምባዮ የማህበረሰብ ማዕከል ውስጥ ስደተኞች እንዴት ስለ ጤና ሁኔታቸው መናገር እንደሚችሉ እያስተማረች ነው። በእንግሊዝኛ ቋንቋ።
Running a fever ሩጫ ለመግለጽ የምንጠቀምበት ቃል አይደለም። Running a fever ሙቀትን ትኩሳትን የሚመለከት አባባል ነው። የሙቀት መለኪያው የሚጠቁመንን ለማለት ነው።
የመምህርት ዲፓን ክፍል የሚታደሙት ወንዶችና ሴቶች ከተለያዩ የዓለም አገራት የመጡ ናቸው። መምህርቷ ለማስተማሪያነት በምስሎች የተሞሉ ቁሶችን ትጠቀማለች። ይህና ከኢንተር ካምባዮ ያገኘችው ስልጠና የተማሪዎቿን የአፍ መፍቻ ቋንቋ ባትናገርም የእንግሊዝኛ ቋንቋን በቀላሉ ለማስተማር እንዳገዛት ትናገራለች። የኢንተር ካምባዮ ማዕከል ኃላፊ ሊ ሻይኒስ የማስተማሪያ ቁሶች የተዘጋጁት በጎ ፈቃደኛ መምህራንን ታሳቢ ተደርጎ እንደሆነ ያብራራሉ።
በማዕከሉ የነበሩ ቁሳቁሶች ቀጥታ ለማገዝ ተደርገው የተሰሩ አልነበሩ። የዛ 8 ዓመት ጀምሮ እስከዚህ 5000 አደኛ በጎ ፈቃደኞች ግጁ የሆነ ከነብኔታ ጋር የሚጣጣም ማስተማሪያ ነገር ያስፈልጋቸዋል።
ወደ መማሪያ ክፍሉ እንመለስ። ማካሪዎቹ በኖራን ግግር ጣምላናፍታዎችን ከተማሪዎቿ ጋር የበለጠ ለመቀራረብ ትጠቀምባል። ለዛም ይመስላል ድብርት ቁዘማን ለመግለጽ የሚጠቅመው depressed የተሰኘውን ቃል ምንነት ለማስረዳት የተጀመረው ምልልስ የአባቷን ታሪክ ለተማሪዎቹ እንድታጋራ አክኒፋ።
Depression can come from discrimination.
እውነታችን ነው። ድብርት ከመሎ ሊመጣ ይችላል። አባቴ ህንድ በሚኖርበት ጊዜ መሐንዲስ ነበረ። አሜሪካ በሚመጣ ጊዜ ስራው በአንድ ሸቀጣሸቀጥ መደብር ውስጥ ጋሪዎችን መሰብሰብ ሆነ። ድብርት ውስጥ ገብቶ ነበር።
የኢንተርካምባዮ ማዕከል ኃላፊ ሊ ሻይኒስ እንደሚሉት የቋንቋ ትምህርቶችን ትርጉም እንዲኖራቸው ማድረግ ዘላቂ ለውጥ ይፈጥራል። ዲፓ ማካውሊን ለመሰሉ በጎ ፈቃደኛ መምህራን ምስጋና ይድረስና።
ዲፓ ግሩም መምህርት ናት። መጀመሪያ ስትቀላቀለን ምንም አይነት ልምድ ከሌላቸው መምህራኖቻችን መካከል አንዷ ነበረች። አሁን ላይ የማስተማር ብቃቷ ብሎም ተማሪዎቿ በመማር ማስተማሩ ሂደት ወቅት ተሳታፊ እንዲሆኑ የማድረግ አቅሟ በእጅጉ የተሻሻለ መሆኑን አይተናል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ ምስራቁ የኢትዮጵያ ክፍል ይወስደናል።
የኢትዮጵያ ንግድ ባንክ ለሶማሌ ክልል ተፈናቃዮች የገንዘብ ድጋፍ ማድረጉ ተሰምቷል። የ35 ሚሊዮን ብሩን ድጋፍ የባንኩ ፕሬዚዳንት አቶ ባጫ ጊና ለክልሉ ርዕሰ መስተዳድር አስረክበዋል። አዲስ ቸኮል ስለ ጉዳዩ ነግረናል።
የኢትዮጵያ ንግድ ባንክ በሀገሪቱ ያሉ ተፈናቃዮችን ለመደገፍ ከመደበው 100 ሚሊዮን ብር መካከል በተፈናቃይ ብዛት ቀዳሚ ለሆነው የሶማሌ ክልል ከ35 ሚሊዮን ብር በላይ ለግሷል። የባንኩ ፕሬዝዳንት አቶ ባጫ ጊና ይህን ብለው ነበር።
የኢትዮጵያ ንግድ ባንክ በተለያዩ የሀገራችን ክፍሎች ለተፈናቀሉ ወገኖቻችን ድጋፍ ለማድረግ የባንካችን ማኔጅመንት 100 ሚሊዮን ብር ለመስጠት የወሰነ ሲሆን ክፍፍሉም የተደረገው በየክልሉ ያሉ ተፈናቃዮች ብዛት ከብሔራዊ አደጋ ስጋትና ስራ አመራር ኮሚሽን በተገኘው ወቅታዊ መረጃ መሰረት መሆኑን ማስገንዘብ ይፈልጋል። በዚህም መሰረት የባንካችን ከፍተኛ ማኔጅመንት አባላት ዛሬ እዚህ በመገኘት ለሶማሌ ክልል የሚደርሰውን 35 ሚሊዮን 167,000 ብር ለክልሉ መንግስት ያበረከተ መሆኑን እየገለጸ በቀጣይም ክልሉ በሚያከናውናቸው ማህበራዊ ኢኮኖሚያዊ እንቅስቃሴዎች ሁሉ የኢትዮጵያ ንግድ ባንክ ከጎናችሁ የሚቆም መሆኑን ላረጋግጥላችሁ እወዳለሁ።
ድጋፉን በተመለከተ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ክልላቸው በራሱ አቅም ተፈናቃዮችን ማቋቋም ስራውን መስራት እንዳላቆመ ተናግረዋል።
35% ወይ ከፍተኛው ድርሻ ሶማሌ ክልል መውሰዱ በአንድ ወገን ጥሩ ቢሆንም በሌላ ወገን ደግሞ ከፍተኛ ተጎጂ ያሉበት የሶማሌ ክልል መሆኑ ስለሚያሳይ የሚያመጻድቅ አይደለም። ጠንክረን መስራት እንዳለብን የሚያስገነዝብና ይህን የተፈናቃይ ቁጥር ለመቀነስ እና መልሶ ለማቋቋም ከምንጊዜውም በላይ መረባረብ እንዳለብን ያስታውሰናል። በዚህ ረገድ ባለፉት ሳምንታት ውስጥ ወደ 250,000 የሚሆኑ ተፈናቃዮች ወደ ቤታቸው እንዲመለሱ ተደርጓል። በተለያዩ ክልል ዞኖች ነው። ይሄ ደግሞ ከፍተኛ ስኬት ነው እናምናለን። ቀጥለ በማጠናከር በአጭር ጊዜ ውስጥ በተቻለ መጠን ሁሉንም የሶማሌ ክልል ተፈናቃዮች ወደ መደበኛ ኑሯቸው እንዲመለሱና እንዲቋቋሙ ለማድረግ ክልሉ ጠንክሮ እንደሚሰራ እናምናለን። ያደረግልን ድጋፍ ደግሞ ለዚህ ስራ ከፍተኛ እገዛ እንደሚሆን እናምናለን።
አቶ ሙስጠፌ መሐመድ አጋጣሚውን በመጠቀም ከክልሉ ነዋሪዎች ባህልና ሃይማኖት አንጻር የባንኩ ብድር ለክልሉ በበቂ ደረጃ ተደራሽ እየሆነ አለመሆኑን ተናግረዋል። አቶ ባጫም ባንኩ በቅርቡ በሰላማዊ ባንክ አገልግሎት ስኬታማ ታሪክ ያላቸውን ዳይሬክተር በንግድ ባንክ መሾማቸውን ገልጸው የነበረው ክፍተት እንደሚደፈን ተናግረዋል። የሶማሌ ክልል 665,000 ተፈናቃዮች እንደሚገኙበትና ከነኚህ መካከል ለ20,000 አባወራዎች ቤት ከአዲስ ገንብቶ ማስረከብና የስራ ዕድል መፍጠርን ያካተተ ሁሉ አቀፍ ድጋፍ የሚያስፈልጋቸው ሲሆን ቀሪዎቹ ቀድሞ ወደ ተፈናቀሉበት አካባቢ የተወሰነ ድጋፍ ተደርጎላቸው የሚመለሱ መሆናቸውን የክልሉ አደጋ ስጋት ስራ አመራር ኃላፊ የሆኑት አቶ መሐመድ ፋታ ተናግረው ነበር። እንደ አቶ መሐመድ ገለጻ ክልሉ ተፈናቃዮች ሙሉ በሙሉ ለማቋቋም 4.9 ቢሊዮን ብር ያስፈልገዋል። የኢትዮጵያ ንግድ ባንክ ማኔጅመንት በሁሉም ክልሎች ለሚገኙ ተፈናቃዮች 100 ሚሊዮን ብር ለማከፋፈል የወሰነው የአማራ ክልል መንግስት ተፈናቃዮች መልሶ ለማቋቋም የገቢ ማሰባሰቢያ ቴሌቶን ካዘጋጀ ከጥቂት ቀናት በኋላ ነበር። ባንኩ ከፌዴራል አደጋ ስጋት ስራ አመራር ኮሚሽን ባገኘው የተፈናቃዮች ዝርዝር መሰረት 100 ሚሊዮን ሲያከፋፍል ለአማራ ክልል 4.7 ሚሊዮን ብር ገደማ እንደደረሰውና ክልሉም የተጠቀሰውን የገንዘብ መጠን አልቀበልም ማለቱ ይታወሳል። የተፈናቃዮችን ቁጥር እንደ ብቸኛ መስፈርት ከመውሰድ የተፈናቀሉ ሰዎች የደረሰባቸው ጉዳት መጠንና እነሱን መልሶ ለማቋቋም የሚያስፈልገውን የገንዘብ መጠንም የተለያየ ስለሆነ ይህንኑ በተጨማሪ መስፈርትነት ልትጠቀሙ አትችሉም ነበር ወይ በሚል ከቪኦኤ ለቀረበላቸው ጥያቄ አንድ የባንኩ አመራር በሰጡት ምላሽ ባንኩ ድጋፍ ያደረገው ለሰብአዊ አገልግሎት እንጂ ለመልሶ ማቋቋም አልነበረም ብለዋል። ለአሜሪካ ድምጽ አዲስ ቸኮል ከጅጅጋ።
አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አብራችሁን ስለነበራችሁ በጣም እናመሰግናለን። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ፣
ዘፈኑንም በመምረጥ
ሞክቢል ዛሬ እንግዲህ ውለታ ውለንላል። አድማጮች ስም እናመሰግናለን። ደህና ምሹ ጊዜ ይጠማል። የሰላም ባና ይድመቅ ይብራናቸው
un radio sagale americati.